የዲደብልዩ ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ ባለፉት 3 ወራት ውስጥ በአማራና ኦሮሚያ ክልሎች በመንግስትና በታጣቂ ኃይሎች ከ167 በላይ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የአፋር ክልልን ከኦሮሚያ ክልል ጋር በሚያዋስነው አካባቢ በድጋሚ ከፍተኛ የመሬት መንቀጥቀጥ ተከሰተ። የዲላ ዩኒቨርሲቲ ሴት የእስልምና እምነት ተከታይ ተማሪዎች ሂጃብና ኒቃብ ለብሰው ወደ ግቢ መገባት በመከልከላቸው በመስጂዶች ለማደር ተገደናል አሉ። ኤዊን የተሰኘው ሀያል ወጀብና ንፋስ በሚሊዮኖች የሚቆጠሩ የአይርላንድና የሰሜን ብሪታንያ ነዋሪዎች ከቤታቸው እንዳይወጡ አደረገ። ዜናው በዝርዝር። ባለፉት 3 ወራት ውስጥ በአማራና ኦሮሚያ ክልሎች በመንግስትና በታጣቂ ኃይሎች ከ167 በላይ ሰዎች መገደላቸውን ኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ግድያው በመንግስት የጸጥታ ኃይሎች ፋኖን ትደግፋላችሁ፣ ከኦነግ ሸኔ ትተባበራላችሁ በሚሉ ክሶች በአንድ ወገን፣ በታጣቂዎች ደግሞ መንግስትን ትደግፋላችሁ፣ መረጃ ትሰጣላችሁ በሚል የሚፈጸም መሆኑን ኢሰመኮ አመልክቷል። ዛሬ ይፋ ያደረገው የምርመራ ውጤት በግጭት አውድ ውስጥ ባሉ አካባቢዎች የተፈጸሙ የሰብአዊ መብቶች ጥሰቶችን በሙሉ የሚሸፍን አይደለም ያለው ኢሰመኮ የሟቾች ቁጥርም ከዚህ ሊበልጥ እንደሚችል ገልጿል። ኢሰመኮ በዘገባው በኢትዮጵያ ዘርፈ ብዙ የሰብአዊ መብቶች ጥሰቶች፣ ስጋቶችና አሳሳቢ ሁኔታዎች መኖራቸውን አስታውሷል። ከፍርድ ውጭ የሚፈጸም ግድያ፣ የዘፈቀደ ጅምላና የተራዘመ እስራት፣ የተፋጠነ ፍትህ እጦት፣ እገታ፣ አስገድዶ መሰወርን ጨምሮ በርከት ያሉ የመብት ጥሰቶችን በምርመራው ማግኘቱንም ዘርዝሯል። የኢሰመኮ ተጠባባቂ ዋና ዳይሬክተር ራኬብ መሰለ ለዶች ቨለ እንደተናገሩት ከዚህ በፊትም በኮሚሽኑ የቀረቡ ምክረ ሀሳቦች አልተፈጸሙም።
ይሄ ሁለተኛው ሪፖርት ነው እንግዲህ በሶስት ወር ስናወጣ። ከዚህ በፊትም ያወጣናቸው ምክረ ሀሳቦች በአብዛኛው ያልተፈጸሙ ናቸው። አሁንም እንዲፈጸሙ ደግመን ጥሪ እናቀርባለን።
የአፋር ክልልን ከኦሮሚያ ክልል ጋር በሚያዋስነው አካባቢ በድጋሚ ከፍተኛ የመሬት መንቀጥቀጥ መሰማቱን የአካባቢው ነዋሪዎችና ባለሙያዎች አስታወቁ። ነዋሪዎቹ እንደሚሉት ትናንት የመሬት መንቀጥቀጥ እንደ አዲስ የተከሰተባቸው አካባቢዎች ባለፉት ተከታታይ ወራት በተደጋጋሚ በመሬት መንቀጥቀጥ የተመቱት የመተሃራ፣ የአዋሽ 7 ኪሎ ከተሞችና አካባቢዎች ናቸው። አጥኚዎችም በተለይ ከመተሃራ ከተማ አቅራቢያ የሚገኙ ትናንሽ ከተሞችና መንደሮች በሬክተር መመዘኛ 4.9 በሚደርስ የመሬት መንቀጥቀጥ መመታታቸውን አረጋግጠዋል። ዋና ማዕከሉን ከመተሃራ 11 ኪሎ ሜትር ርቀት ላይ ያደረገው የመሬት መንቀጥቀጥ ያስከተለውን ንዝረት አዳማ ወይም ናዝሬት ከተማ ድረስ ተሰምቷል። የመሬት መንቀጥቀጡ በሰው ሕይወት አካልና ንብረት ላይ ያደረሰው ጉዳት ስለመኖሩ የተነገረ ነገር ግን የለም። የዲላ ዩኒቨርሲቲ ሴት የእስልምና እምነት ተከታይ ተማሪዎች ሂጃብና ኒቃብ ለብሰው ወደ ግቢ መግባት በመከልከላቸው በመስጂዶች ለማደር ተገደናል አሉ። ተማሪዎቹ እንደሚሉት በዩኒቨርሲቲው የጸጥታ አባላት ወደ ማደሪያ ግቢ እንዳይገቡ የተከለከሉት ከባለፈው ሰኞ ጀምሮ ነው። ተማሪዎቹ ለዶች ቨለ እንደገለጹት በተጠቀሰው ዕለት 44 የሚሆኑት ከሶላት መልስ ወደ ዩኒቨርሲቲው ግቢ ለመግባት ሞክረው ሂጃብ ካላወለቁ መግባት እንደማይችሉ በግቢው የጸጥታ አባላት ተነግሯቸዋል።
ያው ከበር መግባት ነው ጭራሽ የሚከለክሉን። ኒቃብ ለብሰን ሲከለክሉ ምንም ምክንያትን አያቀርቡም። ያው ከሰኞ ጀምሮ አትገቡም መግባት አትችሉም ብለን ተከለከለ። ካናገርናቸው በኋላ በሰላም እምቢ ሲሉን ወደ መስጂድ ተመልሰን እየኖርን ያለ ነው። በአጭሩ በቃ ከሰኞ ጀምሮ ሴት ተማሪዎች ጠቅላላ እንደዛ ሆነን ያለ ነው።
በተማሪዎቹ የቀረበውን አቤቱታ አስመልክቶ ዶች ቨለ ያነጋገራቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስራ አስኪያጅ ከማል ሀሩን በበኩላቸው መረጃው እንደደረሳቸው አረጋግጠዋል።
ዲላ ዩኒቨርሲቲ ጉዳይ በተመለከተ ዋናው መነሻው ነገር እንግዲህ ያው የዚህ እስላማዊ አለባበስን ለብሳችሁ አትገቡም በሚል የመጣ ነው። ከዚህ ከእስላማዊ አለባበስ ጋር በሚመለከት በመስጊድ ውስጥ ተጠልለው የሚገኙ ተማሪዎች መኖራቸውን ማረጋገጫዎችን አግኝተናል። የክልሉ እስልምና ጉዳዮችን በተመለከተ በዚህ ጉዳይ ላይ ትናንትና ደብዳቤ ጽፎ ልኮልናል።
አክሎም ከዩኒቨርሲቲው ቅጥር ግቢ ውጭ የሚገኙ ተማሪዎች ወደ ትምህርት ገበታ እንዲመለሱ ምክር ቤቱ የትምህርት ሚኒስቴርን በደብዳቤ መጠየቁን ተናግረዋል። በጉዳዩ ላይ ከሚኒስቴሩ ኃላፊዎች ጋር በመምከር ዘላቂ ልባት ለመስጠት የሚያስችል የጋራ መድረክ ለማካሄድ ቀጠሮ መያዙን መግለጻቸውን ሸዋንግዛ ወጋየው ከሐዋሳ በላከው ዜና ጠቅሷል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። ዴሞክራቲክ ኮንጎ ውስጥ በቀጠለው ውጊያ ምክንያት ባለፉት ሳምንታት 400 ሺህ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። በምስራቃዊ ኮንጎ ግዛት በመንግስት ጦርና M23 በተባለው አማጺ ቡድን መካከል ዛሬ የሚቀጠለው ውጊያ ችግሩን ከማባባስ አልፎ ወደ ጎረቤት ሀገራትም እንዳይዛመት አስጠንቅቋል። በአካባቢው ውጊያውን ለማስቆም የተጀመረው የሰላም ንግግር ከከሸፈ በኋላ በሩዋንዳ እንደሚደገፉ የሚነገረው የM23 ተዋጊዎች በምስራቃዊ ኮንጎ የተጠናከረ ይዞታ መቆጣጠራቸው ተገልጿል። የኗሪዎችን መፈናቀል ተከትሎም ሰብአዊ ቀውስ በአካባቢው መከሰቱን አጃንስ ፍራንስ ፕረስ ዘግቧል። በተጠቀሰው አካባቢ ትናንት አዲስ ውጊያ መቀስቀሱን ተከትሎም ቱርክ ሩዋንዳና ዴሞክራቲክ ኮንጎን ለማሸማገል ጥያቄ አቅርባለች። ፈረንሳይና ብሪታንያ ደግሞ ዜጎቻቸው ከኮንጎ እንዲወጡ እያሳሰቡ ነው። የናይጄሪያ ፍርድ ቤት በሀገሪቱ የሚንቀሳቀሰውን አዲስ ታጣቂ ቡድን በአሸባሪነት ፈረጀ። አቡጃ ውስጥ የሚገኘው የፌዴራል ከፍተኛ ፍርድ ቤት ላኩራዋስ የተባለውን ታጣቂ ቡድን በአሸባሪነት የፈረጀው የናይጄሪያ ዋና አቃቤ ሕግና የፍትህ ሚኒስትር ላቲፍ ፋግበሚ ባቀረቡት ጥያቄ መሰረት ነው። ዋና አቃቤ ሕግና የፍትህ ሚኒስትሩ ቡድኑን በእገታ፣ በከብቶች ዘረፋ፣ በጽንፈኝነት፣ በጸጥታ ኃይሎች ላይ ጥቃት በማድረስና ሌሎች በርካታ ወንጀሎች ከሰዋል። ክሱ የቀረበላቸው ዳኛ ጀምስ ኦሞቶሾ የላኩራዋስና የሌሎች ተመሳሳይ ቡድኖች ናይጄሪያ ውስጥ በተለይም በሰሜን ምዕራብና በደቡብ ማዕከላዊ ግዛቶች የሚያደርጉት እንቅስቃሴ የሽብርና ህገወጥ ድርጊት ነው በማለት ፈርጀዋል። ላኩራዋስ የተሰኘው ይህ ቡድን በጎርጎሮሳዊ 2016 አካባቢ ከኒጀርና ማሊ ወደ ናይጄሪያ ሰርጎ የገባ እንደሆነ ይታመናል። ኤዊን የተሰኘው ሀያል ወጀብና ነፋስ በሚሊዮኖች የሚቆጠሩ የአየርላንድና የሰሜን ብሪታንያ ነዋሪዎች ከቤታቸው እንዳይወጡ አደረገ። በሰዓት 183 ኪሎ ሜትር ፍጥነት የሚምዘገዘገው ነፋስ ሌሊቱን አየርላንድ ውስጥ ትላልቅ ዛፎችን ከመጣሉም በላይ የመጓጓዣ እንቅስቃሴዎችን አስተጓጉሏል። ትምህርት ቤቶች ተዘግተዋል። በመቶዎች የሚቆጠሩ በረራዎችም ተሰርዘዋል። የአውሮፕላን ማረፊያው ቃል አቀባይ የነፋሱ ሁኔታ ታይቶ በረራ ሊኖር እንደሚችል ነው የተናገሩት።
የአየር ሁኔታው የሚፈቅድ ከሆነ ከቀትር በኋላ በረራው በመርሃ ግብሩ መሰረት ይጀምራል ብለን እንጠብቃለን። ስለዚህ መንገደኞች ወደ አውሮፕላን ማረፊያ ከመምጣታቸው አስቀድመው በተደጋጋሚ ስለ በረራቸው ከአየር መንገዶች የሚተላለፉ መረጃዎችን መከታተል ይኖርባቸዋል።
ከዚህም ሌላ አየርላንድ ውስጥ ብቻ ከ715,000 በላይ ቤቶችን ንፋሱ የኤሌክትሪክ ኃይል እንዲያጡ አድርጓል። የሀገሪቱ የኤሌክትሪክ ኃይል አቅራቢ ተቋም ደንበኞቹ ይህን የኤሌክትሪክ ኃይል እንዲያገኙ ለማድረግ ቢያንስ አንድ ሳምንት ሊፈጅበት እንደሚችል ከወዲሁ አስታውቋል። በሰሜን አትላንቲክ አካባቢ የተከሰተው ኃይለኛው ንፋስ ከሁለተኛው የዓለም ጦርነት ወዲህ እጅግ ከባዱ ነው ተብሏል። ኤዊን የተሰኘው ይህ ኃያል ንፋስ በቀጣይ ቀናትም ተጠናክሮ ሊቀጥልና በሕይወትም ሆነ በንብረት ላይ ጉዳት ሊያደርስ እንደሚችል እየተነገረ ነው። ይህ ዶች ቨለ ነው። ከዶች ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ባለፉት 3 ወራት ውስጥ በአማራና ኦሮሚያ ክልሎች በመንግስትና በታጣቂ ኃይሎች ከ167 በላይ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የአፋር ክልልን ከኦሮሚያ ክልል ጋር በሚያዋስነው አካባቢ በድጋሚ ከፍተኛ የመሬት መንቀጥቀጥ ተከሰተ። የዲላ ዩኒቨርሲቲ ሴት የእስልምና እምነት ተከታይ ተማሪዎች ሂጃብና ኒቃብ ለብሰው ወደ ግቢ መግባት በመከልከላቸው በመስጂዶች ለማደር ተገደናል አሉ። ኤዊን የተሰኘው ሀያል ወጀብና ንፋስ በሚሊዮኖች የሚቆጠሩ የአየርላንድና የሰሜን ብሪታንያ ነዋሪዎች ከቤታቸው እንዳይወጡ አደረገ። ዜናው አበቃ።